Gambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ ከአሜሪካ ድምፅ። ዛሬ ምሽት ከምንሰማቸው ጉዳዮች መካከል
እንደው በመቶ ሺዎች ሊቆጠር የሚችል ህዝብ ነው ወጥቷል ብለን የምናስበው ካሰብነው በላይ የሆነ ነው።
ኡስታዝ አቡበከር አህመድ ናቸው። ትናንት አመሻሹን ስለተደረገው በሺዎች የሚቆጠሩ ኢትዮጵያውያን ስለተሳተፉበት የአደባባይ ኢፍጣር ስነ ስርዓት ቆየት ብለው ይነግሩናል።
እሱ ኦቲዝም ያለባቸው ልጆች ሐሳብን በንግግር መግለጽም ሆነ ሌሎች የሚያስተላልፉዋቸውን መልእክቶች መረዳት ይቸገራሉ። ወላጆችም በተለይ በዋነኝነት የሚያሳስበው የተግባቦትና የንግግር መዘግየትና ይሄኛው እክል ነው።
ከኦቲዝም ጋር የሚኖሩ ህፃናትን እንዴት መረዳት እንደሚቻል በመጽሐፍ መልኩ ያቀረቡትን ማዕዛ መንክርን የሰማናቸው ሙሉ ዘገባው እንዲሁ በምሽቱ ይደመጣል። እኒና ሌሎች ዘገባዎች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት ስመኝሽ የቆየ አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። የሱዳን መርማሪዎች ከሁለት ዓመት በፊት ዲሞክራሲን ደግፈው ሰላማዊ ሰልፍ በወጡ ሱዳናውያን ላይ በተወሰደው እርምጃ ዙሪያ ማብራሪያ እንዲሰጡ የሀገሪቱን ከፍተኛ የጦር አዛዥ ጠይቀዋል። ሆኖም የመብት ተሟጋቾችና ጥቃት የደረሰባቸው ቤተሰቦች የጦር አዛዦቹ ለፍርድ የመቅረባቸውን ጉዳይ ላይ ጥርጣሬ አላቸው። በሱዳን ምርመራ እየተደረገባቸው ካሉ የጦር አዛዦች መካከል የሉዓላዊ ምክር ቤት መሪ የሆኑት ጀነራል አብዱል ፈታህ አልቡርሃንና ፈጣን የድጋፍ ኃይል የተሰኘው አወዛጋቢ ቡድን መሪ መሐመድ ሐምዳን ዳጋሎ ይገኙበታል። ከሁለት ዓመት በፊት በተደረገው የተቃውሞ ሰልፍ ላይ ከ120 ሰዎች በላይ መሞት ምክንያት የሆነውን ኃይል በመጠቀም የመብት ተከራካሪ ቡድኖች ሁለቱንም ይከሷቸዋል። በጥቅምት 2010 ዓ.ም ጉዳዩን የሚያጣራ ልዩ የምርመራ ኮሚቴ የተቋቋመ ሲሆን ከ3000 በላይ ምስክሮች ቃላቸውን ለኮሚቴው ሰጥተዋል። ሰላማዊ ሰልፈኞቹ ላይ ጥቃት የደረሰው እንደ አውሮፓውያን አቆጣጠር በግንቦት 2019 ዓ.ም ሲሆን የጸጥታ አካላት ዲሞክራሲን በመደገፍ በካርቱም የወጡ በሺዎች የሚቆጠሩ ሰልፈኞች ላይ ጥቃት አድርሰዋል። የተሐሳሱ አብዮት ጥቃት ሰለባዎች በሚል የተቋቋመው ቡድን በሰዎች ልጆች ላይ የተፈጸመ ወንጀል ያሉትን ይህን ጥቃት ዓለም አቀፉ የወንጀል ፍርድ ቤት እንዲያጣራም ጠይቀዋል። መጀመሪያ ህንድ ውስጥ የተከሰተው የኮሮና ቫይረስ ዝርያ ወደ 49 ሀገሮች መዛመቱን የዓለም ጤና ድርጅት አስታወቀ። የጤና ድርጅቱ የህንዱ የቫይረስ ዝርያ ዓለም አቀፍ ስጋት ሆኗል ሲል ትላንት ማስታወቁ ይታወሳል። ህንድ ዛሬ ብቻ 4205 ሰዎች በኮቪድ-19 ምክንያት ህይወታቸውን ያጡ ሲሆን ይህ እስካሁን በአንድ ቀን ከተመዘገበው አሃዝ ከፍተኛው ነው። አጠቃላዩ የሞቱት ሰዎች ቁጥር ከ250000 አልፏል። በቫይረሱ የተጠቁት ሰዎች ቁጥር ደግሞ ከ23 ሚሊየን ያለፈ ሲሆን ዛሬ ብቻ 348,420 ተያዦች ተገኝተዋል። እስካሁን ከተመዘገበውም ከፍተኛው ዕለታዊ የአዲስ ተጋላጮች ቁጥር መሆኑም ታውቋል። በህዝብ ብዛት ሁለተኛ በሆነችው ሀገር ኮቪድ-19 እጅግ የከፋ ሰብአዊ ቀውስ ፈጥሯል። የህንዱን የበሽታ ስርጭት መግፋት ተከትሎ የዓለም ቀይ መስቀል ፌዴሬሽን የኮቪድ-19 ተጋላጮች ቁጥር በመላ እስያ ባለፉት ሁለት ሳምንታት በከፍተኛ ደረጃ መጨመሩን አስገንዝቧል። በሁለቱ ሳምንት ውስጥ የቫይረሱ ተጋላጮች ቁጥር በ5.9 ሚሊየን መጨመሩን ያስታወቀው ቀይ መስቀል አሃዙ በሰሜንና ደቡብ አሜሪካ፣ በአፍሪካና በጠቅላላ በዚሁ ጊዜ ውስጥ ከተመዘገበው ቁጥር እንደሚበልጥ ጠቅሷል። ይህ በእንዲህ እንዳለ የኮሮና ቫይረስ ዓለም አቀፍ ወረርሽኝ ያስከተለውን ቀውስ መከላከል ይቻል ነበር ሲል የወረርሽኙን አመጣጥና የተሰጠውን ምላሽ የመረመረው ነጻ አጣሪ ኮሚቴ ሪፖርት አቀረበ። ኮሚቴው ዛሬ ባወጣው ሪፖርት ወረርሽኙን ያባባሰው የዓለም የጤና ድርጅት ዝግተኝነትና ድክመት እንዲሁም ለጉዳዩ በቂ ዓለም አቀፍ የፖለቲካ አመራር ትኩረት አለመሰጠቱ መሆኑ ተጠቁሟል። ዓለም አቀፍ ወረርሽኞች ሊከሰቱ እንደሚችሉ ለዓመታት ማስጠንቀቂያዎች ሲወጡ እንደነበር የጠቀሰው የመርማሪ ኮሚቴው ቻይና ውሃን ከተማ የሕክምና ባለሙያዎች የወረርሽኝ አደጋ መደቀኑን አስቀድመው ቢያስጠነቅቁም ያንን መረጃ ተመርኩዞ እርምጃ አልተወሰደም ብሏል። በሽታውን ለመዋጋት በዓለም አቀፍ ደረጃ የተቀናጀ አመራርም አልነበረም ያለው ነጻው መርማሪ ኮሚቴ የነበሩት ውጥረቶች ዓለም አቀፍ ድርጅቶችም ሆኑ የተለያዩ ተቋማት ወረርሽኙን በተቀናጀ መንገድ ለመታገል ጥረት ቢያደርጉም እንቅፋት እንደደቀኑባቸው አውስቷል። በእስራኤል የጸጥታ ኃይሎችና በሐማስ መካከል ውጊያው ተባብሷል። ዛሬ ኢየሩሳሌምና ጋዛ ሰርጥ ውስጥ ቢያንስ 40 ሰዎች መገደላቸው ተዘግቧል። ዛሬ ማለዳ እስራኤል የፖሊስና የጸጥታ ተቋማትን ኢላማ ያደረገ የአየር ድብደባ ያካሄደች ሲሆን አንድ መኖሪያዎችና ቢሮዎች ያሉበት ህንጻ በአየር ድብደባው ከባድ ጉዳት ደርሶበታል። በወቅቱ ህንጻው ውስጥ ሰው እንዳልነበር ነው የተዘገበው። ትላንት ማክሰኞ እስራኤል ባደረገችው የአየር ድብደባ መኖሪያዎችና በርካታ የሐማስ ቢሮዎች ያሉበት ትልቅ ህንጻ ወድሟል። የህንጻው ነዋሪዎችና በአካባቢው የሚኖሩ ሰዎች ድብደባው ከመካሄዱ በፊት ለቀው እንዲወጡ ማስጠንቀቂያ ተሰጥቶ እንደነበርም ተገልጿል። የእስራኤል ወታደራዊ ባለስልጣናት የሮኬት መተኮሻዎችን፣ የስለላ ቢሮዎችንና የሐማስ መሪዎች መኖሪያዎችን ኢላማ ያደረገ መሆኑን በገለጹበት ጥቃት የጋዛ የጤና ባለስልጣናት እንዳሉት 35 ሰዎች ተገድለዋል። ከመካከላቸው 10 ልጆች መሆናቸውንና 200 ሰዎች መቁሰላቸውንም አክለው አመልክተዋል። በሌላ በኩል ሐማስ በተኮሳቸው ሮኬቶች 5 እስራኤላውያን መገደላቸው ታውቋል። ሐማስ ካለፈው ሰኞ ጀምሮ ወደ ቴል አቪቭና አካባቢዋ በመቶዎች የሚቆጠሩ ሮኬቶች ተኩሷል። ትላንትም ህንጻውን ያወደመውን የአየር ጥቃት ለመበቀል ቢያንስ 130 ሮኬቶችን ተኩሷል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ወጣቶች ላይ ያተኮረ የአሜሪካ ድምፅ ልዩ መርሃ ግብር ነው። አስተያየት ቢኖራችሁ በማኅበራዊ መገናኛዎቻችን በኩል አድርሱን። አሁን ወደ ቀዳሚው ዘገባ እንሻገር። ትናንት አመሻሹን የተከናወነው ታላቅ የጎዳና ላይ ኢፍጣር መርሃ ግብር በኢትዮጵያ የተሰኘው መርሃ ግብር ፍቅርን፣ ሰላምን፣ አንድነትና የመከባበር መልእክቶችን ለማስተላለፍ የተሰናዳ እንደነበረ ከአስተባባሪዎች መካከል አንዱ የሆኑት ኡስታዝ አቡበከር አህመድ ለአሜሪካ ድምፅ ተናግረዋል። በመቶ ሺዎች የሚቆጠሩ ሰዎች በጎዳና ላይ መርሃ ግብሩ እንደተገኙ እንደሚገመት የተናገሩት ኡስታዝ አቡበከር ቀደም ብሎ መርሃ ግብሩ ከሚከናወንበት ስፍራ ጋር በተገናኘ የተፈጠረው የእስልምና እምነት ተከታዮችን አስከፍተዋል ያሉት ውዝግብ በመነጋገር እንደተፈታም አክለዋል። ከኡስታዝ አቡበከር ጋር ያደረግነው ቆይታ የተጀመረው የመርሃ ግብሩን ዓላማ በሚያስረዱበት ነው።
የነበረው የአገር አቀፍ የኢፍጣር መርሃ ግብር በሀገራችን በተለያዩ ከተሞች ላይ ለኦልሞስት ከ24 ከተሞች ላይ በተለያዩ ቦታዎች ላይ ኢፍጣር መርሃ ግብር ሲካሄድ ነበር። ይህ ኢፍጣር መርሃ ግብር ዋና ዓላማው በሀገራችን ባለው አጠቃላይ ተጨባጭ ሁኔታ ስለ ሰላም፣ ስለ አንድነት፣ ስለ ፍቅር እና ስለ መከባበር የጋራ መልክቶችና አብሮነቶችን ለማሳየት የተደረገ ኢፍጣር ነው። እነዚህ በጋራ የተሰሩ የኢፍጣር ፕሮግራሞች እንደ ሀገር ከሌሎች እምነት ተከታይ ወንድሞችና ወገኖች ጋር በጋራ አብሮነትን በማሳየት አገር ላይ ያለው ሰላም እንዲመጣ ዱዓ በማድረግና አላህን በመለመን በመካከላችን ያሉ ልዩነቶችን በመቀራረብ መለወጥና ማስተካከል እንደሚቻል ማሳየት፣ በዚህ ጊዜ ነዳያን ምስኪን ወገኖቻችን አብሮነታቸውን እንዲሁ ችግሮቻቸውን ለመቅረፍ የጋራ የሆነ በመተሳሰብ የሚደረግ መርሃ ግብር ነው። በዛሬው የአዲስ አበባ ኢፍጣር ግን ለየት ለማድረግ የተፈለገው ነገር ምንድን ነው? እንደ ሀገር በሀገር ደረጃ በጎዳና ኢፍጣር በመላው ዓለም በተለያዩ ቦታዎች ይካሄዳል። እንደው በአፍሪካ ደረጃ ላይ ለመስበር ከዛም አልፍ ጎዳና ላይ ኢፍጣሩ ላይ ኢትዮጵያኖች አንድነታችንን እና አብሮነታችንን ለማስተላለፍ የተሰራ ስራ ነው። በትክክልም በመቶ ሺዎች እንደው በሚቆጠር ህዝብ ማለት በሚቻል ደረጃ በጣም በአስደጋጭ ቁጥር ሁሉም ተገኝቶ በጋራ አፍጥሮ ተከባብሮ ተሳስቦ እንዲሁም ደግሞ ስለ ህዳሴው ግድብን መልእክት አስተላልፎ እነዚህና መሰል ተያያዥነት ያላቸውን ነገሮች አሳክቶ አንድነቱን ገልጾ ያለፈበት በጣም ውጤታማ የሆነበረ መድረክ ነው።
ይሄ የአደባባይ ኢፍጣር ስነስርዓት ለዚህ ዓመት ብቻ የሚደረግ ነው ወይንስ ቀጣይነት እንዲኖረው እቅድ ተይዟል?
አዎ፣ እንግዲህ ባሉት እንትኖች እንደዚህ አይነት በጎ ተግባራቶች ሁልጊዜም ውጤታማ ለማድረግ ይሰራል። የበለጠ ሰሞኑን በነበረው የተለያየ ሀገራችን ላይ የሚስተዋሉ ተቀየር የማቀዝቀዝ የማቀራረብ ዜጎች መካከል ያለ መልካም መተሳሰብ እና እንዲሁም መፈቃቀድን የሚያሳዩ መድረኮች ናቸው እና ቀጣይነት ኑሯቸው ሁልጊዜ እኛን ሊያሻግረን እኛን ወደ ተሻለ ደረጃ ሊወስደን የሚችለው አንድነታችን፣ አብሮነታችን፣ መከባበራችን እና መተሳሰባችን መሆኑን ማሳያዎች ናቸው። ከዛ አልፎ ደግሞ የውጭ ኃይል የውጭ ጠላት ሁልጊዜ በተለያየ አይነት መልኩ ዛሬም እንደምናየው ከህዳሴው ግድብ ጋር ተያይዞ መሰል ተያያዥነት ባላቸው ጉዳዮች ሀገራችን ላይ የህዝብ ለህዝብ ያሉትን ግንኙነቶች ለማደፍረስ ብዙ ስራዎች ይሰራሉ። ግልጽ መልእክት ኢትዮጵያኖቹም ግን በጋራ አብረነታችን የምናሳይበት አንድነታችንን የምናረጋግጥበትና የጋራ መድረኮች እንዳሉ ማሳያ የሆነ ስራ ነው ለመስራት የተሞከረው። በትክክልም ያሁኗል ብለን ተስፋ እናደርጋለን። አልሐምዱሊላህ።
ከስነ ስርዓቱ ቀደም ባሉት ቀናት የተፈጠረ ውዝግብ እንደነበረ የሚታወስ ነው። የአዲስ አበባ ከተማ መስተዳደር በመጀመሪያ ስነ ስርዓቱን መደረግ ከልክሎ ነበር፣ ከተቀሰቀሰው ተቃውሞ በኋላ ደግሞ ይቀጥል ፈቅዷል። ስነ ስርዓቱ በዚህ ስፍራ ላይ በድጋሚ የሚከናወን ከሆነ ለተሻለ መግባባት ቀድሞ ምን መደረግ አለበት ብለው ይመክራሉ?
አሁን እንግዲህ መጀመሪያም ላይ በነበረው አሁን የተፈጠረው ክፍተት በከተማ መስተዳድሩም ጋር በመተሳሰብ በመተማመንና በጋራ ለመስራት ነው እንቅስቃሴ ተደርጎ የነበረው። ያንንም ውጤታማ ለማድረግ የአቅማችንን ጥረት አድርገናል። ፈቃዱ በትክክለኛው መስመር ሂዶ ለሀገር ይጠቅማል፣ ለማህበረሰብ ግንኙነት መልካም ነገርን ያሳርፋል ብለን በማሰብ ነው የተደረገው። በመካከል ግን ባልታሰበና ባልተገመተ ሁኔታ እንግዲህ አደባባዩ ላይ ከቤተ ክህነት በወጣ ደብዳቤ መሰረት መደረግ የለበትም የሚለው ነገር ተነሳ። ተያያዥነት ያላቸው ጉዳዮች ሲመጡ ለግጭት መንስኤ እንዳይሆን፣ ሰላሙ እንዳይደፈርስ በሚል እንግዲህ የተለየ እንቅስቃሴዎች ተጀምረው ነበር። ያልተጠበቁ ናቸው። እኛ እንደ ኢትዮጵያን ትልልቅ የሚባሉ ወገኖቻችን የክርስትና እምነት ተከታይ ወንድሞቻችን አብዛኛው በሚባል ደረጃ ይሄ ፓርት የእኛነታችን መገለጫ አብሮነታችን ማሳያ ከመሆኑ ሊደረግ ይገባል፣ ከጎናችሁ ነን፣ አደባባዩ ጋር አደባባያችን ነው፣ ኢትዮጵያውያኖች የጋራ መድረኮቻችን ናቸው፣ በጋራ እንጠቀምበት፣ በጋራ አብሮነታችን እናሳይበት ይገባል በሚል ትልቅ ስራ ለመስራት እንቅስቃሴ ሲደረግ ድጋፋቸውን የሰጡበት ሂደት ነው። ያንንም ሆኖ ግን በዚህ ምክንያት እችው ያለመግባባት ተፈጥራ ቦታ ይቀየር በሚል እንቅስቃሴ ሲደረግ ቦታ መቀየር እንደሌለበት፣ ውጭ ማህበረሰብ ላይ ሌላ ስሜት እንደሚፈጥር፣ የተደረገው ነገር አግባብ እንዳልሆነ በዛ ለመተማመን ተፈጥሮ ፕሮግራሙ ሳይሳካ ቀርቷል። ካለመሳካትም አልፎ ውጤታማ የሆነ ስራ ለመስራት ታስቦ የተደረገው እንቅስቃሴ ወደ ኃይል እርምጃ ተወስዶ ትንሽ ህዝቡን ያስከፋ፣ ልብ የሰበረ፣ አንገታችንን ያስደፋ ነገር ተሰርቶ ነበር። ያንን ግን ሁላችንም አንድ ጊዜ ስህተት ተፈጥሯል። ስህተቶችን መለወጥና መቀየር የሁላችንም ኃላፊነት ስለሆነ እንዲቀየር ተመካከረን፣ ተነጋግረን ዛሬው ፕሮግራም እንዲካሄድናል። ያው መልእክቱም ግልጽ ነው። የጋራ መድረኮቻችንን በአግባብና ውጤታማ አድርገን መጠቀም እንችላለን፣ አብሮነታችን ማሳየት እንችላለን። ነገም ከነገ ወዲያም በርቀት ከመወራወር ምንነቱን ሳይረዱት ሌላ ስሜት ውስጥ ከመግባት ሁላችንም ልንፈጽመው የሚገባው ተግባር ምን መሆን አለበት የሚለውን ነገር በትክክል ስላሳየን ተቀራርበን በጋራ አውርተን በጋራ ሰርተን አብሮነታችንን የበለጠ አጠንክረን ውጤታማ ነገር ማድረግ እንችላለን። እዚች ሀገር ላይ በመተባበር በመተሳሰብና አንዱ ለአንዱ መልካም በማሰብ ብቻ ነው የጋራ ሆነን ልንኖርለት የሚገባው። እሱን ውጤታማ እንዲሆን የአቅማችንን መስራት እንዳለብን ትልቅ ማሳያ መልእክቱ አልፏል ዛሬ ብለን እናስባለን።
የዛሬው ድባብ በአጠቃላይ ምን ይመስል ነበር? የጠበቃችሁትን ያክል ታዳሚ ያገኛችሁ ወይ? በዚህ ቀን የእምነቱ ተከታዮችና ሌሎችም ይዘው እንዲመለሱ የምትሹት ቁም ነገር ምንድን ነው?
አሁ እንግዲህ ዛሬ በትክክልም ውጤታማ ጊዜ አሳልፈናል። ምናልባት ከጠበቅነው ቁጥር ነው እንጂ ምናልባት እንደው በመቶ ሺዎች ሊቆጠር የሚችል ህዝብ ነው ወጥቷል ብለን የምናስበው። ካሰብነው በላይ የሆነ ነው። ህዝቡ የራሱን ያፍጥር በመምጣት ቦታው ላይ በመገኘት ሁሉም እርስ በርስ ተሳስቦ ተጋግዞ ነው። በጣም የሚደንቅ በጣም የሚገርም ምሽት ነበር ያሳለፍነው። ልዩ የሆነ ነበር። የተለያዩ የሃይማኖት አባቶች ተገኝተውበታል። መልእክታቸውንም በጋራ ሆነን አንድነታችንን አሳይተንበታል። ያ ፕሮግራም ከመደረጉ በፊትም መተው ቦታውን በማጽዳት ውጤታማ የሆነ ስራ ለመስራት ጋራት እንቅስቃሴ የተደረገበት ነው። አሁንም ነገም ከነገ ወዲያም እነዚህ ነገራቶችን የበለጠ አዳብረናቸው መሄድ እንድንችል በጋራ ብንጠቀምባቸው ለሀገር እሴት ናቸው። የምንፈልገውን መልእክት ልናስተላልፍባቸው የጋራ ውጤታማ የሆነ ነገር ልንሰራባቸው እንደምንችል ማሳየት ስለሆነ ካሰብነው በላይ ውጤታማ የሆነ ስራ ተሰርቷል ብለን እናምናለን። አሁንም ደግሞ የተሻለ ነገር መስራት እንደምንችል እናምናለን። መነጋገር መቀራረቡ ካለ ከዚህ የበለጠ ቁጥር ለዓለምም ትልቅ መልእክት የምናስተላልፍበት እንደሆነ እናምናለን።
እጅግ በጣም አመሰግናለሁ ኡስታዝ አቡበከር አህመድ፣ በጎዳና ላይ ስለተደረገው የኢፍጠር ስነ ስርዓት ስለወጉን በጣም እናመሰግናለን። መልካም ምሽት ይሁንልዎት።
አመሰግናለሁ። እኔም ቴንክ ዩ ለሁላችን።
ኦቲዝምና ሌሎች ተያያዥ ችግሮች ስላሉባቸው ሕፃናት ያለው ግንዛቤ አሁንም አናሳ መሆኑን ተከትሎ ማህበረሰቡን ግንዛቤ ከማስጨበጥ አንስቶ ወላጆች እነዚህ አይነት እክሎች ያሉባቸውን ልጆች እንዴት መርዳት ይችላሉ በሚል ሀሳብ ዙሪያ ጠለቅ ያለ እውቀት የሚያስጨብጥ መጽሐፍ ለመጀመሪያ ጊዜ በሀገር ውስጥ ቋንቋ ታትሞ ገበያ ላይ ውሏል። ሁሉም በአንድ የተሰኘ መጽሐፍ የተጻፈው የአእምሮ ሕክምና ባለሙያና መምህር በሆነችው መዓዛ መንክር ነው። መዓዛ መንክርን ስመኝሽ የቆየ ኦቲዝም ያለባቸው ልጆች ለውጤት ማብቃት በሚቻልባቸው መንገዶች ዙሪያ አነጋግራታለች። ቀጥሎ ይቀርባል።
ማዓዛ እንግዲህ ዛሬ የተገናኘ ነው ሁሉም በአንድ የተሰኘ ኦቲዝምና ተያያዥ እክል ያለባቸው ልጆችን ለማገዝ የሚረዳ መጽሐፍ ጽፈሽ ለገበያ ወለሽ ነውና እስቲ በቅድሚያ ጣፉን ለመጻፍ መነሻ ከሆነሽ ሐሳብ እንነሳ። ስለ ኦቲዝም ኢትዮጵያ ውስጥ በማህበረሰቡ ዘንድ ያለው የውቀስ ደረጃ ምን ይመስላል?
ኦቲዝምም ብቻ ሳይሆን ሌሎችም ከህፃናት ላይ የሚከሰቱ የአይምሮ ህመም አይነቶች እገዛው መጀመር ያለበት በቤት ውስጥ ነው። ግን ወላጆች ከምን መጀመር እንዳለባቸው ምን ማድረግ እንዳለባቸው ብዙ ጊዜ አያውቁም እና ከዛ የተነሳ ይሄ በጣም ውጤታማ ወርቃማ የሆነ የልጆቹ ለጋ እድሜ ያልፋል። በተለይ አሁን በቅርብ ነው እንጂ ሁለትም ሶስትም አመት የሆኑያቸው ህፃናት መምጣት የጀመሩት በፊት እንደውም በቃ ትልልቅ ከ9 10 11 አመት የሆናቸው ልጆች ናቸውና ለምን ዘገያችሁ ስትያቸው እኛ መፍትሄ እኮ ያለው ነገር አልመሰለንም የት ሄዶ ህክምና ሊያገኙ እንደሚችሉ አናውቅም እና የመሳሰሉት ነገሮች ይላሉና ስለዚህ ያ ነገር በጣም ከበፊቱም ያሳስበኝ ስለነበረ በመጽሐፍ ባደርገው መጠነኛ የትምህርት ደረጃ ያለው ሰው በአማርኛ ቋንቋ የሚጻፍ ስለሆነ ሊጠቀምበት ይችላል የሚለውን ነገር ማሰብ ጀመርኩ።
እነዚህ ችግር ያለባቸው ልጆች ለማገዝ መጀመሪያ ችግሩን መለየት ያስፈልጋልና ይሄ ኦቲዝም የሚባለው በሽታ ምን አይነት ነው? ወላጆችስ እንዴት ነው ሊያቆት ሊለዩት የሚችሉት ገና በልጅነታቸው?
ኦቲዝም ያለባቸው ልጆች ከሌሎች ልጆች በባህሪ ይለያሉ። እነዛ ባህሪያቶቹ ደግሞ ምንድናቸው? ብዙ ጊዜ ከሰው ጋር ግንኙነት ለመፍጠር ማለት ጓደኝነት፣ ማህበራዊ ትስስር ለመፍጠር ይቸገራሉ። አይን ለአይን ምልከታ ማድረግ ይቸገራሉ። ሐሳባቸውን በንግግርም ሆነ በምልክት መግለጽ ይቸገራሉ። ሌላው ደግሞ ብዙ ያልተለመዱ አይነቶች ድግግሞሽ ያላቸው ባህሪያት፣ ፍላጎቶች፣ ድርጊቶችን ማድረግ ይወዳሉና በአብዛኛውን ጊዜ በእነዚህ በሁለቱ ባህሪያቶቻቸው ከሌሎች ልጆች ወይም ሌሎች አይነት እክል ካለባቸው ይለያሉ። እና ኢትዮጵያ ውስጥ ያው የዚህ የኦቲዝም ብቻ ሳይሆን አጠቃላይ ከአይምሮ ጋር ተያያዥ የሆኑ እክል ስላሉባቸው ልጆች ያለው ግንዛቤ በጣም አናሳ ነው።
እንግዲህ አሁን ባልሽው መሰረት ችግሩ ከተለየ በኋላ አንቺ የጻፍሽው ሁሉም በአንድ የተሰኘው መጽሐፍ ኦቲዝም ያለባቸው ህጻናት ከቤት ውስጥ ጀምሮ መርዳት የሚያስችል መረጃ ይሰጣል እና እስኪ ዋና ዋና የምትያቸው ኦቲዝም ያለባቸው ልጆች ሊረዱበት የሚችሉበት መንገድ ምንድን ነው?
ዋና ዋናዎቹ እንግዲህ ምንድን ናቸው? የመጀመሪያው ብዙ ኦቲዝም ያለባቸው ልጆች ሀሳብን በንግግር መግለጽም ሆነ ሌሎች የሚያስተላልፏቸውን መልእክቶች መረዳት ይቸገራሉ። አንዱ ትልቅ ወላጆችን በተለይ በዋነኝነት የሚያሳስበው የተግባቦትና የንግግር መዘግየትና ይሄኛው እክል ነው። ስለዚህ መጽሐፌ ውስጥ አንዱ በትልቁ ቦታ የተሰጠው ነገር ምንድን ነው? የተግባቦትና የንግግር ክህሎት ወይም ስፒች ቴራፒ የምንለውን ከየት ነው መጀመር ያለበት? አንድ ልጅ ደግሞ በምን አይነት መንገድስ ነው ሀሳቡን አሁን የሚገልጸው? በአብዛኛው ከማህበረሰቡ ጋር ሊያግባባው በሚችለው ምልክት ሊሆን ይችላል፣ ንግግር ሊሆን ይችላል፣ የተለያዩ ፎቶግራፎችን በመጠቀም ሀሳብን መግለጽ ሊሆን ይችላል። እነዛን እንዴት ሊጠቀምባቸው እንደሚችል በቤት ውስጥ ወላጆች ራሳቸው ያንን የንግግር ክህሎት እንዲመጣ እንዴት ማስጀመር እንዳለባቸው አንዱ እሱ ነው። ሁለተኛው ደግሞ ብዙ ጊዜ ወላጆች የሚቸገሩት ምንድን ነው? ልጆቻቸውን ራሱ ማወቅ ይቸገራሉ። ልጄ ይወደኛል አይወደኝም፣ አሞታል ከፍቶታል ተደስቷል የሚለውን ልጆቻቸውን ስሜት፣ የልጆቻቸውን ጠባይ ፍላጎት በጣም መረዳት ይቸገራሉ። ስለዚህ ልጆቻቸውን እንዴት መረዳት እንዳለባቸው አንድ ልጅ የሆነ ነገር ሲያደርግ እጅ ያውለበለበ ሊሆን ይችላል። ግን ያ እጅ ማውለብለብ ደስታን የገለጸበት ሊሆን ይችላል፣ አሞኛል ማለት ሊሆን ይችላል፣ ወይም የሚደረገው ነገር እኔ ያልተመቸኝም ሊሆን ይችላል። ያንን ግን በቅርበት አብረሻቸው ስትሰሪ፣ በጣም ስትጠጊያቸው፣ በጣም ስታያቸው ነው ትርጉሙ የሚገባሽ። ስለዚህ ልጆቻቸውን እንዴት ነው መረዳት ያለባቸው? ሌላው ደግሞ አስቸጋሪ ባህሪያት የምንላቸው ራስንም ሌላንም የሚጎዱ ባህሪያት ተዘውትረው ይታያሉ። ኦቲዝም በኦቲዝም ጥላ ስር የሚኖሩ ልጆች ላይ እነዛንም ባህሪያት እንዴት መከላከል እንደሚቻል፣ እንዴት መቆጣጠር እንደሚቻል እነዛን ያስተምራል። በዕለት ተዕለት ህይወታቸው አስፈላጊ የምንላቸው ክህሎቶች አሉ ለህፃናት በእድሜያቸው። እነዛ ክህሎቶች ምን ምንድን ናቸው? እንዴት ማለማመድ ይቻላል የሚል ነገርም አለው። በጣም በርካታ ናቸው። ትርጉም ያለው እንደሆነ ውጤት ያመጣ እንደሆነ ደግሞ እንዲረዱበት 10 ወላጆች እውነተኛ ታሪካቸውን ያለፉበት እውነተኛ ፌስ ያደረጓቸውን ቻሌንጆች አካፍለዋል። ስለዚህ መጽሐፉ 10 ምዕራፎች አሉት። 10 ደግሞ ለተኛ የውላጆች ተሞክሮች አሉ። በዚህ መልኩ ነው የተዘጋጀው።
በጣም ደስ ይላል። በተለይ ደግሞ ኦቲዝምን በተመለከተ ሰዎች በግላቸው አንብበው መረጃ የሚያገኙበት በሀገር ውስጥ ቋንቋ በዚህ መልኩ የተጻፈ መጽሐፍ ብዙም ያለ አይመስለኝም እና በዚህ መልኩ መቅረቡ በጣም ትልቅ ነገር ነው። ግን ከወላጆች በተጨማሪ ለእንደዚህ አይነት ልጆች ድጋፍ የሚያደርጉ ተለያዩ ተቋማት አሉ። ለምሳሌ ትምህርት ቤቶች ለነሱም ድጋፍ የሚሰጡ መረጃዎች ይኖሩት ይሆን?
በትክክል አሁን መጽሐፉ የተዘጋጀው ወላጆችን፣ መምህራንና ባለሙያዎች ሐኪሞች ሊሆኑ ይችላሉ፣ ሳይኮሎጂስቶች ሊሆኑ ይችላሉ፣ የልዩ ፍላጎት ትምህርት ባለሙያዎች ሊሆኑ ይችላሉ እና ከዛም በተጨማሪ ደግሞ በሳይንሱ፣ በሳይኮሎጂም፣ በልዩ ፍላጎት ትምህርቱም ስልጠናው ሳይኖራቸው በፍላጎት ብቻ ልዩ ድጋፍ የሚፈልጉ ህጻናትን የሚያግዙ ባለሙያዎች አሉ፣ በተለያየ የትምህርት መስክ ተመርቀው። ስለዚህ ይሄ መጽሐፍ ስራው ምንድነው? እነዚህ ሁሉ የሚያበቃ ያሰልጣኝነት ሚናቸው ምን መምሰል አለበት ስለሆነ ለባለሙያዎችም፣ ለመምህራንም፣ ለወላጆችም፣ ለእህት ለወንድሞችም፣ ለሁሉም የሚያገለግል ነው።
መጽሐፍሽ ሁሉም አይነት የህብረተሰብ ክፍል ሊያገኝበት በሚችለው ዋጋ ነው የቀረበው? እስካሁንስ ባለው ያገኘሽው ምላሽ ወይም ተቀባይነት ምን ይመስላል?
ዋጋውን ያደረኩት 400 ብር ነው። ነገር ግን አንዳንድ አሁን በጎ ፈቃደኛ የሆኑ በስራ የሚያቆኝ ሰዎች በጣም ለተቸገሩና ይህን ክፍያ መሸፈን ለማይችሉ ደግሞ ባለሙያም ሆነው አቅሙ የሌላቸው ግን አንብቤ ብጠቀምበት ለሚሉ ለማሰራጨት እየሸፈኑ ነው። እኛም ደግሞ አዲስ አበባ ውስጥ ላሉ በተለይ መንግስታዊ ያልሆኑ ድርጅቶች በላይብረሪያቸውና ለተወሰነ ለስታፋቸው መስጠት እንዲችሉ በነጻ እያሰራጨን ነው። ከአስተያየቱ ስንጀምር እንግዲህ በጣም ማለት ከምጠብቀውም ከማስበው በላይ በጣም ጥሩ ምላሾችን እያገኘው ነው። የመጽሐፍት መሸጫ ራሱ ያሏቸው ሰዎች አንብበው አንዳንድ የወላጆች እንደዚህ ለእንደዚህ አይነት ልጅ የሚሆን መጽሐፍ የለም ብለው ይጠይቁን ነበረ እና በጣም እናዝን ነበረ። ይሄንን ስናነበው ግን በጣም በደንብ አድርጎ አቅም የሚሰጥ ወላጆችን የሚያስታጥቅ መጽሐፍ ነው ብለው በጣም ከማስበው በላይ አስተያየት ይሰጣሉ። የትምህርት ቤት ባለቤቶች፣ መምህራንም እንደዛው በጣም ከማስበው በላይ ትልቅ ጥቅም ፋይዳ ያለው እንደሆነ ይነግሩኛል። እንደውም ሌላም ለመጻፍ እንድበረታታ በቃ እችላለሁ ማለት ነው ብዬ እንዳስብ እያደረገኝ ነው።
በዚህ በኦቲዝም እና ተያያዥ እክል ያለባቸው ልጆች ለማገዝ የሚረዳ ሁሉም በአንድ የተሰኘ መጽሐፍ ጽፈሽ ለገበያ አቅርበሻል። እንግዲህ አድማጮቻችንም መጽሐፉን ገዝተው እንዲያነቡን ጋብዛለን። አንቺ ግን ከኛ ጋር ለነበረሽ ቆይታ በጣም እናመሰግናለን።
እኔም አመሰግናለሁ ለሰጠችኝ እድል፣ እግዚአብሔር ይስጥልኝ።
ጋቢና ቪኦኤ ከአሜሪካ ድምፅ በመደመጥ ላይ የሚገኝ ልዩ የወጣቶች መርሃ ግብር ነው። አብራችሁን ስለሆናችሁ እናመሰግናለን። በአብዛኛው የአፍሪካ ሀገሮች ከሴቶች የንጽህና መጠበቂያ ጋር ተያይዞ የግንዛቤና የአቅርቦት እጥረት አለ። ኬንያዊቷ ጠበቃ ታዲያ ኬንያውያን ታዳጊዎች የንጽህና መጠበቂያዎችን መግዛት ለማይችሉ ተማሪዎች ለማቅረብ እየሰራች ትገኛለች። የብሬንዳ ሙሊኛን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች።
በምስራቅ አፍሪካ ትልቁ የድሆች መኖሪያ በሆነው በኬንያው ኪቢራ መሃል በሚገኝ አንድ ኢመደበኛ ትምህርት ቤት ውስጥ ፋኒ ክዌጋና የበጎ ፈቃደኛ ቡድኗ አገልግሎት ይሰጣሉ። ከናይሮቢ ወጣ ብሎ ባለው መንደር ውስጥ ለሚኖሩት ልጃገረዶች ለሶስት ወራት ያህል የሚያገለግል የሴቶች ንጽህና መጠበቂያ ያመጣሉ። በትምህርት ቤት ውስጥ ዳይሬክተር የሆኑት ኤሊዛቤት ማንያሳ እነዚህ አቅርቦቶች ልጃገረዶቹን ያግዛሉ ይላሉ።
sanitary towels and when they are
የንጽህና መጠበቂያ ጨርቆችን ማግኘት ራሱ ይከብዳቸዋል። ስለዚህ ልክ የወር አበባቸው ሲመጣ በቤታቸው ይቀመጣሉ። የቀሩባቸውን ቀናቶች አይተን ይቺ ልጅ የወር አበባ መጥቷል ብለን መናገር እንችላለን።
በቀን $1 እና ከዚያ በታች የሆነ ገቢ ባላቸው በዚህ ኢመደበኛ በሆነ ሰፈራ ውስጥ ለሚኖሩ ሰዎች እና ልጃገረዶች የሴቶች የንጽህና መጠበቂያ ማግኘት ፈተና ነው። ኤቫሊን ኦዲንጋ የሶስት ልጆች እናት ስትሆን የ15 ዓመት ልጇ በቅርቡ የወር አበባ ማየት ጀምራለች። ኤቫሊን ታዲያ ይሄ ከባድ ሆኖባታል።
የንጽህና መጠበቂያ ለመግዛት ገንዘብ እንደሚያስፈልጋት ነገረችኝ። እኔ ችግረኛ ነኝ፣ ያለኝ 100 ሽልንግ ብቻ ነው እና አትክልቶች መግዣ ፈልጋለሁ። ለሷ የንጽህና መጠበቂያ መግዣ 50 ሺህ ከከፈልኩኝ ያንን እንደ ኪሳራ ነው የምወስደው።
የንጽህና መጠበቂያ ጥቅሎቹን ማግኘት በእለት ምግብና በሴቷ በራስ መተማመን መሐከል ለተወጠረው ቤተሰብ ትልቅ ጉዳይ ነው። ፓኒ ኩዌጋ የንጽህና መጠበቂያዎቹን የሚያከፋፍለው ማይፍሎ ፋውንዴሽን የተሰኘ ተቋም መስራች ናት። ስለ ተቋሙ ስራ ታስረዳለች።
The reason we are doing this is because there is a dire need in the country.
ይህን የምናደርገው በሀገሪቱ በጣም ሰፊ የሆነ መሰረታዊ ፍላጎት ስላለ ነው።
ፓኒ አያይዘም በኬንያ 70% የሚሆኑት ከዝቅተኛ ማህበረሰብ የመጡ ልጃገረዶች በመንግስት የሚሰጠውን የንጽህና መጠበቂያ እንኳን በመደበኛነት አያገኙም ትላለች።
There is a program in government where all these kids need to have free sanitary towels.
እነዚህ ልጆች በነጻ የንጽህና መጠበቂያ በየወሩ እንዲያገኙ በመንግስት የወጣ መርሃ ግብር አለ። ነገር ግን ልጆቹ የንጽህና መጠበቂያ አያገኙም።
የፓኒክ ዌጋ ማይፍሎ ፋውንዴሽን ባለፈው አመት ከ2000 በላይ የሚሆኑ ልጃገረዶችን አግዟል። የግብረሰናይ ጠበቆቹ አስተዋጽኦ ወጣት ሴቶች ለአንድ አመት የሚበቃ የንጽህና መጠበቂያ በመስጠት ትምህርታቸውን ሳያቋርጡ እንዲማሩ ማድረግ አስችሏል። ተቋሙ በተጨማሪም ዝቅተኛ የኑሮ ደረጃ ያላቸውን ሴቶችና ታዳጊ ሴትናቶችን የሚያግዝ ሲሆን ጾታዊ ጥቃት ለደረሰባቸው ሴቶችም የነጻ የህግ ድጋፍ አገልግሎት ይሰጣል። ለብሬንዳ ሙሊኒ የዘገባ ኤደን ገረመው ከዋሽንግተን ዲሲ።
በሳማ በቆንጥር ባጋም በጋሬጣ በሾተ ከበሻል የት በኩል ልምጣ የወንዙ ዳር መውጫ አዳልጦ የጣለኝ የጭቃ ሶኩነው ይበልጥ ያስቸገረ የጭቃ ሶኩነው ይበልጥ ያስቸገረ ያማረኝ በሽዋ ግብለሽ መውጣ ባሰገረኝ እጅግ ያስደንቃል ውበት ጥፍጥናሽ ብሾ ከበዛበት ምነው መብቀሽ ለብራን በሳ ሞልቶ በጫካሽ በወንዙ እባብ ነው ያስፈራኝ ባለትንፋሽ መርዙ ከዘንዶ ካቶ ድንገት ከሚውጠው እስስቷን ሳያት ነው የምደነግጠው። እንዴት ጨንቄ ላገኝሽ ናፍቄ አንቺ የለመለሽ እንዲ ደርቄ ያንቺ ቁመት ሲያድግ የኔው እያጠረ አንጋጦ ማየቱ ልምዴ ሆኖ ቀረ አንጋጦ ማየቱ ልምዴ ሆኖ ቀረ ጆሮዬ ፈሬ ማዛሽ ያማ በቅለሽ መውጫ ባሰገረኝ እጅግ ያስደንቃል ውበት ጥፍጥናሽ ብሾ ከበዛበት ምነው መብቀልሽ ከትልቁ ዛፍ ላይ ወተሽ ተጠምጥመሽ ልመገብ አልቻልኩም ከጣፋጩ ፍሬሽ ዋርካው ጥግን ሆኖ ለሐሩሩ ያስቆመቻል የፍሬሽ ዘለላ እንዴት ጨንቄ ላገኝሽ ናፍቄ አንቺ የለመለሽ እኔ እንዲደርቄ ያንቺ ቁመት ሲያድግ የኔው እያጠረ አንጋጦ ማየቱ ልምዴ ሆኖ ቀረ
አብረን ስላመሸን በጣም ደስ ብሎናል። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።
እንዴት Yeah,